ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን።
ህይወት በጭራሽ መውጣት አይቻልም ብለው የሚያምኑ ሰዎች አሉ። ግን መውጣት ይቻላል የሚለውን መንገድ በማሳየት ለሌሎች ትምህርት ሊሆን አይችልም ወይ ብለ ታስባለህ? ምክንያቱም በዚህ ህይወት ውስጥ ያሉ ቀደም እንዳልከው እንደሱስ ሆኖባቸው እዛው ይቀራሉ። ግን ወጥቶ አዲስ ህይወት አዲስ የህይወት ምዕራፍ መክፈት ይቻላል ብሎ የማሰብ አይቻልም ወይ? አንተ ለዛ ጥሩ ምሳሌ ልትሆንላቸው አትችልም ወይ ስታይ?
Wow. ህይወት ያረኩሽ መስናኛ ያልኩሽ ብዬ የደግነት ሀብታም ነሽ ምግባረ መልካም በደስታሽ ለሳቅሽ ረካለሁ ሲከፋሽ ስታጤ ማጽናለሁ ፍቅርን ሕይወትን አስተምረሽኛል አመሰግናለሁ ለታሽ ከብዶኛል
ዛሬ በዚህ ሀገር አቆጣጠር አፕሪል 27 2014 ዕለተ እሁድ ዳግማዊ ትንሳኤ ነው። ጤና ይስጥልኝ ውድ አድማጮቻችን እንደምን ሰነበታችሁ? ቀደም ሲል ከመርሃ ግብራችን የሙዚቃ መክፈቻ ቀጥሎ ቀንጨብ ያደርግንላችሁ ቃለ ምልልስ የተወሰደው በስድስት ዓመቱ በገዛ የቅርብ ዘመዱ ተደፍሮ ለ32 ዓመታት በግብረ ሰዶማዊ ህይወት ውስጥ የኖረ አሁን ግን ከዛ ህይወት ከወጣ ጎልማሳ ጋር ያደረግነውን ውይይት ነበር። ሙሉውን ክፍል ወደ በኋላ ይዘን እንቀርባለን። በድጋሚ መልካም የዳግማዊ ትንሳኤ በዓል እንዲሆንላችሁ የተመኘን አብራችሁ እንድትቆዩ ግብዣችን ነው።
Find it now.
አድማጮች ባለፈው ሳምንት ዝግጅታችን የማህበረ ወንዬ አቡነ ተክለ ሃይማኖት ሰብሳቢን ሊቀ ትጉሃን ደረጀ ነጋሽን በተመሳሳይ ጦሳዎች ፈጻሚዎች አማካኝነት በህብረተሰቡ ላይ በተለይም በእድሜ ወጣቶች ላይ የሚያደርሰውንና ያደረሰ ያለውን ማህበረሰባዊ ተጽዕኖ ለማስገንዘብና ለማሳወቅ የተጠራ ሰላማዊ ሰልፍ እንደነበረና ሰላማዊ ሰልፉ ምክንያቱ ግልጽ ሆኖ ባለየለት ሁኔታ እንድትሰረዘ በመደረጉ ያንን በማስመልከት ከሳቸው ጋራ ውይይት ማድረጋችን ይታወቃል። በውይይታችን ላይ ልቀት ጎሃን ደረጀ የተመሳሳይ ጾታዎችን አስከፊ ገጽታ በማሳየትና ለህብረተሰቡን በማስተማር ግንዛቤ ወይንም አዌርነስ በማስጨበጥ የዳክመንተሪ ፊልም በመስራትና ከሳቸውም ጋር አብረው ካሉ ተባባሪዎቻቸው ጋር በመሆን በወጣትነት ወይ በልጅነት እድሜያቸው ተደፍረው የዚህ ድርጊት ሰለባ የሆኑትን የስነ ልቦና ምክር መንፈሳዊ ምክር በመስጠት ወደ ተክለኛው ህይወት እንዳመጣቸውና እነዚህንም በሳምንት ዝግጅታችን እንደምናቀርብላችሁ በተነጋገርነው መሰረት በዚህ የተመሳሳይ ጾታ ሰለባ ከሆኑት ውስጥ አንድ እንግዳ ይዘንላችሁ ቀርበናል። እንግዳችን የግል ጥበቃ ስንል የተወያችንን የወንም እንግዳችንን ትክለኛ ስም አንገልጽም። ኢሊያና በሚል ስም ነው የምናስተዋውቃችሁ። በቅድሚያ ኢሊያና የድረገጻችን የኢትዮጵያ በሳምንት ወይንም ኢትዮጵያን ዚስ ዊክ እንግዳ በመሆነህ በጣም እያመሰገንኩኝ፣ እስኪ ባጭሩ እንዴት ወደዚህ ወይንም ወደ ግብረ ሰዶማዊ ህይወት ልትገባ እንደቻልክ ለአድማጮቻችን በዛ ያንን እንዴት እንደገባህ ብትነግረንና ከዛ ብንጀምር።
እሺ፣ እኔም አመሰግናለሁ። እንግዲህ ወደዚህ ህይወት ውስጥ ልገባ የቻልኩት እድሜ ገና በልጅነቴ በስድስት ዓመቴ ምንም ነገርም በማላውቅበት ሰዓት ነው። እና ወደዚህ ህይወት እንደምገባበት ምክንያት በቅርብ ዘመዴ በሆነ ያው የአበልጅ ነው የሚባለው የክርስትና አባቴ ልጁ እሱ ቢያንስ 14 ዓመት ልጅ ይሆናል። ይህንን ድርጊት እንግዲህ ከአራት ጊዜ በላይ ነው በአንድ ለሊት የፈጸመብኝ። ያንን ነገር ከፈጸመብኝ በኋላ የኃይል ጥቃት ስለሆነ ያደረሰብኝ ከፍተኛ የሆነ ህመምና ራስን የመቆጣጠር እስከማልችል ድረስ በተለይ ደግሞ ያው እንትና አይነ ምድር የሚስቀመጥ ማለት ነው በጣም ከፍተኛ የሆነ ስቃይ እስኪያጋጥመኝ ድረስ ነው የደረስኩት። ለምን በወቅቱ ያው ፊንጢጣዬ ተሰንጥቆ ነበረ። በጣም ብዙ ደምን ፈሶኝ ነበር። በዛ ምክንያት ያን ነገር ጭንቅላቴ ላይ በቃ ተቀርጾ ቀረ። ከዛን ጊዜ ጀምሮ ለ32 ዓመት ያክል በዚህ ህይወት ውስጥ
ለኖርቲያን። እሺ ኢሊያና በጣም አመሰግናለሁ። እርግጥ በጣም አሳዛኝ ነገር ነው የደረሰብህ። ብዙ ጊዜ ብዙ ሰዎች ይህ ነገር በተለይ ደግሞ በግብረ ሰዶማዊ ስራ ወይ ደግሞ በዚህ በተመሳሳይ ጾታ ግንኙነት የሚደረግ ግንኙነት ተፈጥሯዊ እንደሆነ እግዚአብሔር እንደፈጠረው ወይም ደግሞ እንደዛ ሰዎች እንደዛ እንደተፈጠሩ አርገው ብዙ ሰዎች ያቀርባሉ። አንተ በዚህ ውስጥ 32 ዓመት ኖርሃልና እንዴት ነው ይሄንን የምታየው? ካለ ልምድ በመነሳት ይህ ነገር በእርግጥ ተፈጥሯዊ ነው ወይስ ደግሞ ሰው ሰራሽ ነው?
እኔም እንግዲህ ካሳለፍኩት ነገር አንጻር ምንም ተደፍሬ ወደዚህ ህይወት ስገባ ቀስ በቀስ በኔ በላይ ላይ ባሳየሁት በተግባር በሂደት በየጊዜው ፊታፊት ባህሪን እያንጸባረኩ በመሄድ ምክንያት አይምሮዬን እየተቆጣጠረው ሲሄድ ድርጊቱ ማለት ነው። ያ ወንድ ልጅን ልክ እንደ ሴት ልጅ ሆኜ እስከ መውደድ እስከ ማፍቀር እስከ መፈለግ የኃይል ጥቃትም ደግሞ ሲደረግብኝ እስከ መርካት እስከ መደፈር በመድረሴ ሰዎች ግብረ ሰዶማዊ ሁኜ ተፈጥሬያለሁ ብለው ቢያምኑ በዚህ ህይወት ያሉት ጥያቄው ትክክል መስሎ ይሰማል ላላወቀው ሰው። ግን ድርጊቱን የኖረበት ሰው ደግሞ እንደኔ ያለው በህይወቱ አሁን 32 አመት መኖር ቀላል አይደለም። እንግዲህ ከኖርኩበት በኋላ በኔ ጓደኞች ወይንም በኔም ላይ በተለያዩ በዚህ ህይወት ያደፉትን ሰዎች ልጆች በማየት ድርጊቱን ሳስበውና ሳገናዝበው እኔ ከእግዚአብሔር የመጣ ወይም ከተፈጥሮ የመጣ ሳይሆን በሂደት በልምድ በማዳበር አይምሮን ተቆጣጥሮ አይምሮን ሲቆጣጠረው አንድ ነገር ሱስ እንደሚሆንብህ ሁሉ ይህም ልክ ሱስ እንደሚሆን ነው እንጂ ማምነው ከተፈጥሮ ይመጣል ብዬ አላምንም። እርግጥ ነው እንደነገርኩ ከዚህ በፊት አምን ነበር፣ ግን ለምን አሳብን ቀየርክ ብትለኝ ከማየው ነገር አንጻር ነው። ያው እንደምታየው አሁን እኔ እንዳጋጠመኝ ይሄድል በጣም አሁን እኛ በዚህ ህይወት ያሳለፈ ልጆች አብዛኛው እንደነገርኩ ወጪዎች ከሆነ ማለቴ ወንዱም ያወጣን ከሆነ ወዲህ ስንታፊት ባህሪ እንድትላበስ ያደርጋል። ግን ድርጊቱን እየቆየና በውስጡ ካለፍክበት በኋላ ግን ያለህ አመለካከትና ያንተ አስተሳሰብ ጋራ የማይገናኝ ይሆናል። ለምን አብዛኛውን የሚሆን ካይሊ ነገር አብዚታሲቲ ሆርሞኖች ወልደው የራሳቸውን ህይወት ሲኖሩ ማለት ሆርሞናቸው ወደ ሲታሲት እንደያደለው ማለት ነው። ወልደው ልጆች ኖሯቸው የራሳቸውን ኑሮ ሲኖሩ የኛን ህይወት ደግሞ በጣም ሲፈየፉ ስለያየሁም በጣም እንደው እንኳን ለማናገር እንኳን ፍላጎት እንኳን እስከማጣት ድረስ ሲደርሱ አይቻለሁ። ይህንን በማየቴ ምክንያት ህይወቱ ያው እንደነገርኩ ይችን እንዳልሆነ ተረድቻለሁ ማለት ይችላል። ተፈጥሮ እንዳልሆነ ወንዳንድ ነው ደግሞ ብለህ ያልከው በቃ አሁን እንግዲህ በጣም የሚያክቆች ወይም ደግሞ እንደሚታይ በተፈጥሮ ሆርሞኑ እንደ ወንዳንድ ሆኖ ያልከው ወንድ እንኳን ተቀይሮ ከኛ በእኛ ህይወት ውስጥ ተተደፈረም ሆነ ወይም በተለያየ መንገድ በእኛ ህይወት ውስጥ ሊገባ ይችላል። ያ የገባው ወንድ ልጅ ግን እንደውም በጣም እኔ የዝግጅ ልንገር አጋጠመኝ። ወንዶች ብዙ ወንዶች እንደዚህ አይነት ወንዶች አጋጥመኛል እና በጣም እንዲህ በጣም ጎበዝ ነው በቃ ይሄ እና በቃ እንዲህ በደንብ አድርጎ ሊያወጣኝ ይችላል ብዬ ስል ጭራሽ ራሱ ወጪ ሆኖ ተደራጊ ሆኖ ታገኘዋለህ። ስለዚህ በፍጹም በተፈጥሮ ነው የሚለውን ነገር ልቀበለው አልችልም። ግን በሂደት ከገባህበት ነገር አንፃር እየተለማመድከው ስትሄድ እውነትም የተፈጥሮ ይመስላል። ለምን አይምሮን ይቆጣጠራል። ያንን ነው ማምነው።
አድማጮቻችን እየተወያየን ያለነው ከኢሊያና በትክክለኛ ስሙ አይደለም አድማጮቻችን እየጠራን ያለነው የራሱን በቃ ለማድረግ ስንል በራሱ ባወጣን ለስም ነው ከኢሊያና ጋር ነው የምንወያየው። ኢሊያና ላለፉት 32 ዓመታት በተመሳሳይ ጾታ ግንኙነት ላይ የነበረና አሁን ግን ከስድስት ዓመቱ ጀምሮ በመደፈር በገዛ ዘመዱ በመደፈር በዚህ ህይወት ውስጥ የገባና ለ32 ዓመት በዚህ አይነት ህይወት ውስጥ የኖረ አሁን ግን በራሱም ጥረት በመንፈሳዊ አባቶች እገዛና እንዲሁም በህክምና አማካሪዎች ትብብር ከዚህ ህይወት ከወጣው ጎልማሳ ጋራ ነው እየተወያየን ያለ ነው። ውይይታችን እንቀጥላለን። ኢሊያና እንደው በዚህ 32 ዓመት ረጅም እድሜ ነው 32 ዓመት የአንድ ወጣት ጎልማሳ እድሜ ነውና ምንድን ነው ያተረፍከው? ምንድን ነው ያገኘኸው? በህብረተሰቡ ዘንድስ ምንድን ነው ያጋጠመው? በአጠቃላይ ያለፉትን 32 ዓመታት ወደኋላ መለስ ብለህ ስታየው እንዴት ነው የምታስታውሰው?
እንግዲህ እንደነገርኩ ግብረ ሰዶማዊነት ማለት ቀላል ህይወት አይመስልህ። እንዲህ ስናወራው መቼም አድማጮች ሲሰሙት ቀሎ ሊሰማ ይችላል። ግን በህይወቱ የኖረው ሰው ሲናገረው ትንሽ ግንዛቤ ሊኖራቸው ይችላል። ግብረ ሰዶማዊነት ከፍተኛ የሆነ በእውነት ነው የምላቸው እየጣፈቀ እያማረ ደስ እያለ መጨረሻ ላይ ግን ብዙ አይነትን መከራና ስቃይ የሚመጣ ህይወት ነው። በአንተ ላይ ምን አድርሷል፣ ምን አሳልፏል ብለህ ካልከኝ በዚህ በሰላሳ ሁለት አመት በግብረ ሰዶማዊ ህይወት ስኖር ከመንፈስ ጥንቀት ራስን እስከ መጥላት ሰው እስከ መገለል በብዙ ስቃይና ራስን የማዋረድ ተስፋ የመቁረጥ የራሴን ለመግደል እስከ ማሰብ ድረስ ደረጃ እስከ መድረስ የደረስኩበት ህይወት ነው። ለምን ብትለኝ በጾታዊ ወንድነት ተፈጥሮ ያለው ግን መመኘውም ወደውም ፈልገው የራሴን አይነት እንደ ራሴ አይነት ወንድ ነው። ያ ነገር ደግሞ ህሊናዬን ሁልጊዜ ከሰኛል። ድርጊቱን ግን ሳደርግ ደስ ይለኛል። መልሼ ደግሞ ድርጊቱን በጣም አውግዘዋለሁ፣ ጸየፈዋለሁ፣ ይጠነቃለሁ፣ ይከሰኛል መልሶልኝ ነኝ። ያ ነገር እየተጋጨ ግን በጣም በብዙ መከራና ስቃይ ነው የኖርኩት። ያም ብቻም አይደለም የራሴ የሆነ እንደ ሰው ትዳር ይዤ ልጅ ኖሮኝ ብዬ በማሰብ ወይም ደግሞ ሰው ቤተሰብ ኑሮት ልጅ ኑሮት ሳይ እኔ ስልመቴ ነው የሚኖረኝ እያልኩኝ ራሴ ጥያቄ በመፍጠር በዚህ ህይወት ስለምንድን ነው እንዳልፍ የፈለገው እግዚአብሔር በማለት ከእግዚአብሔር ጋራ እስከ መገዳደር እስከ መጋጨት ደርሼ ነበር። እና ህይወቱ እንደነገርኩ ከፍተኛ የሆነ የመንፈስ ጭንቀት፣ የአይምሮ መረበሽ፣ ተስፋ የመቁረጥ እና ደግሞ በኤችአይቪ ቫይረስ መያዝ፣ የፊንጢጣ መንቦርቦር፣ ኪንታሮት የሚሉት በሽታ ወይም በእንትኑ ታውቀዋለህ፣ እሱ ሁሉ እስከ መያዝ ደርሻለሁ። ይህንን ሁሉ እንግዲህ መከራና ስቃይ በማሳለፍ በእኔ ህይወት ላይ ስላየሁት ከዚህ ህይወት ለመውጣት እንደነገርኩ በጣም ብዙ አመት ነው ጥረትና ማነው እንትን ጅማሬ ነበረኝ። ግን እግዚአብሔር መንፈስ ቅዱስ እስኪረዳኝ ድረስ በዚህ ህይወት በጣም ከፍተኛ የሆነ ጭንቀትና መከራ በሽታ ከማትረፍ በስተቀር ሌላ ያተረፍኩት ነገር የለም። እና ህይወቱ እንዲህ በቃል ስትናገረው እንደሚቀል አይመስልህ። ከፍተኛ የሆነ ከማህበረሰቡ በእኛ ማህበረሰብ በኢትዮጵያውያን አኗኗር ታውቀዋለህ፣ ደግሞ ግልጽ የሆነ የመነጋገር ወይም የመወያየት ጅማሬ ያሳየው አሁን በቅርብ ነው። ቢነጋገርም ደግሞ ጩኸቱ ይህ ህይወት ለምን መጽሐፍ ቅዱስን እግዚአብሔርም አባቶችን ባህላችንም ስለሚጠላው በዚህ ህይወት ያለፉት ልጆች እንዴት ገቡ፣ ምክንያት ገቡ፣ እንዴት አድርገን እናውጣቸው፣ ምንስ መከራ ደረሰባቸው ብሎ ከመጠየቅ ይልቅ በጥፍን ብቻ ውግዝ ከማሪዎስ ብሎ ከማውገዝ በስተቀር ልክ ያችን በድንጋሌ ወግሯት መጽሐፍ ቅዱስ ላይ ወደ ክርስቶስ ያመጣዋትን ሴት በእሷን ልክ እንደ እሷ ሴት ነገሩን ከማጥላላት በስተቀር ህይወቱ በልጆቹ ላይ ምን አድርሰዋል፣ እንዴትስ እየተስፋፋ ነው፣ ምንስ ይዞ መጥቶብናል፣ የባህል ወረራው ምን ያህል ወጣቶችን እያጠፋ ነው የሚለውን ነገር ማንም ሊገነዘብ የቻለ አይመስለኝም። በቃ አጠቃላይ የምታየው ነገር በሙሉ የምንድን ስሜታዊነት ነው። ያ በጣም ያናደኛል። ሽቀኝ ነበረ ግን ያው ህዝቤን ለመታደግ እኔም ደግሞ የተጎዳሁበትን ሌላው እንዲጎዳ ስለማልፈልግ ወደዚህ ህይወት ሊገቡ ያሰቡ ካሉ ልጆቻቸውን ደግሞ ወንድ ልጆቻቸውን አብዛኛውን ኢትዮጵያም ሆነ ውጭም ያለው ህዝብ የሚጠብቀው ሴት ልጁ ነው። ሴት ልጅ ነው እንጂ የምትደፈር ወንድ ልጅ ይደፈራል የሚለው ነገር አይዋጥላቸውም። ግን እስቲ የእኛን ህይወት ተሞክሮ ሰምተው እኔ መጀመሪያ ሲዲዮ ከመዘጋጀቱ በፊት መጽሐፍ ነበረ የተዘጋጀው የሰዶም ነፍሳት የሚል መጽሐፍ አለ። በእኔና በጓደኞቼ ህይወት ታሪክ ዙሪያ ነው የግብረ ሰዶማዊነትን አስከፊነት ዘርዝረን ያወጣ ነው። ግን መጽሐፉ አንድ ብር ብቻ ነው ታትሞ ከዛ በኋላ እንዲታደግ የሆነው እንዳይሸጥ የሆነው ከገበያ ውጭ የሆነው እና ህይወቱን እንዴት አድርጌ ልንገር፣ በጣም ከፍተኛ እንግዲህ እንደነገርኩ እንዲህ ነው ልብዬ ልዘረዝርም አልችል። ፈተናና መከራ ውስጥ ነው የኖርኩት።
እሺ፣ እዚህ ላይ አሁን አንድ
ደስ እያለኝ የጻፈተን እየወደድኩት ማለት ነው።
አዎ አዎ።
መልሶ ግን ስቃይና መከራን ጭንቀትን ተስፋ መቁረጥን ህመምና በሽታን ራስን መጥላት የሚያደርሰዋል።
እሺ፣ አሁን ስትናገር እንደሰማሁት የእናንተን ህይወት በተመለከተ በእናንተ ህይወት ዙሪያ ላይ የተሰራ ቪዲዮ አለ። በእርግጥ ግን ከቪዲዮ በፊት አሁን አንድ መጽሐፍ በእናንተ ህይወት ላይ የሚያጠነጥን መጽሐፍ ነበር፣ የሰዶም ነፍሳት የሚል መጽሐፍ አለ ብለሃል። ይሄ መጽሐፍ ለምንድን ነው የተሰረዘው? ምክንያቱ ምንድን ነው? ለምንድን ነው እንዳይታተም የተደረገው?
ነገርኩህ እኮ የህዝቡ የመቀበል አቅም ነው። ምንድን ነው እንደነገርኩ ህዝቡ በዚህ ነገር ላይ ያለው በክርስቲያን ህይወት ላይ ያለው አመለካከት ከፍተኛ የሆነ እንትን ነው፣ ጥላቻ ነው። ጥላቻው ከመጥፎ ነገር የተነሳ አይደለም፣ ግን ከእውቀት የተነሳ አይደለም ጥላቻው። በዛ የተነሳ መንግስትም ደግሞ ይህን ነገር ስለሚፈራ ከውጭም ከሀገር ውስጥም ያለው ነገር ከፍተኛ የሆነ እንትን ሲደርስበት መጫጫ ሲያመጣበት ነው ያገደው። ይህ ለራሱ ለስሙም ለክብሩም ሲል ይመስለኛል። ግን በዚህ ህይወት የሚደርሰውን መከራና በእኛ ላይ ያለፈውን ሰይፍ ለመረዳት ወይም ደግሞ ራሱ መንግስት ያቀደው ኤች አይ ቪ ቫይረስ እንዳይስፋፋ ወይም ኤድስ በሽታ በመላው ኢትዮጵያ እንዳይስፋፋ ወደ ዜሮ አደርሳለሁ ብሎ በአምስቱ አመት የቅድ መርሃ ግብር የያዘው እንትን አለ። በዛ ምክንያት የጤና ሚኒስትር ባዘጋጀው ትምህርት በእኛ ህይወት ያሉ ልጆች በሙሉ እየተፈሩ ህይወቱ እንዴት እንደሆነ እንድንመረመር አብዛኛውን በእውነት ለምልህ መረጃ አግኝተን ለመጠየቅ ትችላለህ። አብዛኛውን ከቫይረሱ ጋር የሚኖሩ ሆኖ ነው የተገኙት እና እንግዲህ ምን ያክል መንግስት ወደ ዜሮ ለማምጣት ይፈልጋል ኤች አይ ቪ ቫይረስ ተሸካሚ የሆኑትን ሰዎች እንዳይበዙ ለማለት ነው። ግን በዚህ ህይወት የምንኖረው ግን ልክ የምናደርገው ስለዚህ አሁን እየተጋጨ ነገር ነው። ስለ ህይወቱ እንዳይነገር በአንድ በኩል ይፈልጋል፣ በአንድ በኩል ደግሞ ህዝቡ ይሄ ነገር እየተፋፋ ነው፣ ልጆቻችን በሙሉ በዚህ ህይወት ውስጥ እየገቡ ባህሉ እየተበረዘ ስለሆነ ምን እናድርግ ብሎ እየተጫጫኸ ነው እና የጠራ ነገር የለም። የሚገርም ነገር መረዳታቸው ነው። የህዝቡ መረዳት ይመስለኛል መንግስት እንዲህ አይነት ተጽዕኖ ሊያደርስ የቻለበት።
እንደው ይሄንን አሁን ወደ መንግስትም ጉዳይ ከመጣን አይቀር አሁን በቅርቡ ሁለት የተጋጩ ዜናዎች ነበሩ እኛ የሰማነው። አንደኛው የግብረ ሰዶማዊ ግንኙነት ወንጀል ስለሆነ በሀገሪቱ ህግ መሰረት ምንም አይነት ምህረት ከማይደረግላቸው ወንጀሎች አንዱ እንዲሆን በፓርላማው ውይይት እንደተደረገና ፓርላማው ይሄንን ለመንግስት እንደሚያስተላልፍ የሚል ዜና ነበረ። ምህረት እንዳይደረግለት እንደዚህ አይነት ወንጀል የሚሰራ ሰው በፕሬዝዳንቱ ይቅርታ እንዳይደረግለት የሚል ዜና ሰምተን ነበር። ከዚሁ ጋር ተያይዞ ደግሞ በቅርቡ አይ ይሄ አይደለም እንደውም አሁን ያለው ስርዓት ወይንም አሁን ያለው ቅጣት በቂ ነው፣ ከበቂ በላይ ስለሆነ ይሄ አያስፈልግም ይላል። እና እኔ አንተ በዚህ ህይወቱ ስላለ በዚህ ህይወቱ ስላለፍክ ለሌሎቹ በተለይ ለወጣቱ ትውልድ አሁን ላለው ትውልድ ማስተማሪያ እንዲሆን መቀጣጫም እንዲሆን ጠንከር ያለ ቅጣት መደረጉ አግባብ ነው ወይ ወይስ አግባብ አይደለም ትላለህ? በአንተ በኩል እንዴት ነው የምታየው? ምክንያቱም አንተ በህይወቱ ስላለፍክ አሁን ለሚመጡ ትውልድ ወይም አሁን ላለው ወጣት ብዙ ጊዜ አሁን እያየን ያለ ነው የራሱ የሆነ የጌይ ክለቦች አሉ፣ የምሽት ክለቦች አሉ፣ የራሳቸው የሆኑ የተደራጀ ሴል አላቸው። ይህን ስትመለከት ብዙ ሰው ብዙ ወጣት በተለይ ሊሳሳት ይችላል እና ጠበቅ ያለ ቅጣት መደረጉ አግባብ አይደለም ወይ ትላለህ?
ተፈቅ ያለ እንዲህ አይነት ማነው ህግ መውጣቱ ተገቢ ነው ወይንም ጠቃሚ ነው የሚለው ነገር እንዲህ ለመቀበል ይፈርደኛል። ለምንድን ነው የማልቀበለው? በዚህ ህይወት የሚያልፉ ሰዎች አብዛኛውን ካየሃቸው አገባቡ ይወስናል የሚለው ከበድ ያለው ቅጣቱ ለመወሰን አገባቡ እዚህ ህይወት ውስጥ ሊገባ የቻለው ልጁ በምን ምክንያት ነው ወይንስ እንዴት ነው የሚለውን ነገር መረዳት ያስፈልጋል። ያንን ለመረዳት ደግሞ የግድ ብዙ ትንታኔ ያስፈልጋል። ስለዚህ በአጠቃላይ በጥፍትን ለመፍረድ ያው እግዚአብሔር የጠላው ኃጢአት መሆኑ የታወቀ ነው። ግን በዚህ ህይወት የኖረና ያልኖረው እኩል ሊያየው አይችልም። ድርጊቱ ያለፈ በምን ምክንያት ነው፣ በምን መንገድ ነው በዚህ ህይወት ያልፍ የቻለው የሚለው ነገር ጥያቄ ስለሚፈጥር ይቅርታ የማይደረግ ወንጀል ተብሎ በመፈረዱ ብቻ ወደዚህ ህይወት እንዳይገባ ወጣቱን ማድረግ ይቻላል ማለት እኔ አያስኬደኝም፣ ሊቀበለው ማስብ። ግን ይልቁንስ ወጣቱ ወደዚህ ድርጊት ወደዚህ ህይወት ውስጥ እንዳይገባ ግንዛቤ መፍጠሩ ተገቢ ይመስለኛል። ግንዛቤ ብቻ
እንግዲህ ሰዓታችን እየተጠናቀቀ ነው። አድማጮች ፕሮግራማችንን ለመከታተል እድል አላገኛችሁ፣ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙ ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኟቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።